የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እስራኤል ተቀምጣ የኔን ህይወት መራለው ብላ መታሰብ ከሆነ ተሳስተሻል።
አና ይኮን ያለች ነው ደረጃ ያደረክች።
ህይወታችን እዚህ ሲኦል ነው። ነገር ግን ይሄን ገሃነም የግድ ማሸነፍ ይኖርብናል አይደል?
ይህ ቦታ ገነት እንጂ ሲኦል አይደለም።
የኢትዮጵያዊቱ እስራኤላዊት የፊልም ዲሬክተር አለምወርቅ ዴቪድሰን ፊግ ትሪ በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። በአገር ጉዳይ ላይ ያተኮሩ ጥንብሮችና ሌሎችንም ይዘናል። ጤና ይስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 23 2012 ዓ.ም ምረት ከልዩ ልዩ ቅንብሮቻችን ጋር ተረኛው አቀናባሪ እንደሳለኝ መኮንን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ እለቱ የራዲዮ መጽሔት ነው ሰዓቱ። አንዱን ዘሎ በሳምንቱ ከሰዓቱ ያለም ዜና በኋላ መልሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ሰሞኑን በኦሮሚያ በሐረርና በድሬዳዋ በተከሰቱ ግጭቶች 86 ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ንግግር አድርገዋል። እስክንድር ፍሬው ዝርዝር አለው።
ከጥቅምት 12 ጀምሮ በኦሮሚያና በሐረሪ ክልሎች እንደዚሁም በድሬዳዋ ከተማ ከተፈጠረውና የበርካታዎች ሕይወት ከጠፋበት ግጭት በኋላ የመጀመሪያ የሆነ ንግግር ነው ዛሬ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ሕዝብ ያደረጉት። በአገሪቱ በሚከሰቱ ግጭቶች ተጎጂ የሚሆነው ሁሉም ኢትዮጵያዊ መሆኑንም ነው ጠቅላይ ሚኒስትሩ የሰሞኑን ሁኔታ በማሳያነት በመጥቀስ ያብራሩት።
ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ህይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሀዲያ ብሔር ተወላጅ እንዲሁም 1 ያርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተዋርኖ ሰዎች አደጋ የደረሰባቸው ሰዎች ቁጥር 76 ሲሆን በጸጥታ ኃይሎች ህይወታቸው ያለፈ 10 ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈልገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል።
ጠቅላይ ሚኒስትሩ በዚሁ ንግግራቸው መንግስታቸው ግጭቶችን ለማብረድ በሚሰራው ስራ ህብረተሰቡ ትብብር እንዲያደርግም ጠይቀዋል።
ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች፣ ከተለያየ ብሔር ወኪሎች በነበረን ውይይቶች ተጨማሪ እልቂት በማያመጣና አስተማሪ በሆነ መልኩ ችግሮችን ለመፍታት የሚያደርጉትን ጥረት ዜጎች በመገንዘብ ከጎናችን እንዲቆሙ፣ ድጋፋቸውን አጠናክረው እንዲቀጥሉ፣ ማንኛውም የምንወስደው እርምጃ ተጨማሪ ደም መፋሰስና የኢትዮጵያን ህልውናና አንድነት አደጋ ውስጥ እንዳይከት በከፍተኛ ያላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ መሆኑን መላው የኢትዮጵያ ህዝብ እንዲገነዘብና ለዚህም የበኩሉ ሚና እንዲጫወት በትህትና እጠይቃለሁ።
ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው መገናኛ ብዙሃንን ጨምሮ ማንኛውም ወገን ግጭትን ከመያባብሱ ተግባራት እንዲቆጠብ ማሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ፕሬዚደንት ዶናልድ ትራምፕ ኡክራይን በቀድሞው የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ላይ ምርመራ እንድታካሄድ መጠየቃቸው ሊያስከስሳቸው አይችልም ሲል የዋይት ሃውስ ቤተ መንግስት ተከራክሯል። ባይደን በመጪው ዓመት አሜሪካ ውስጥ በሚካሄደው ምርጫ ከዋና ዋና የፖለቲካ ተወዳዳሪዎቻቸው መካከል አንዱ መሆናቸው የሚታወቅ ነው። ከትራምፕ ረዳቶች መካከል አንዷ ኬሊ አን ኮንዌይ ወደ ወንጀል የሚያመራ ነገር የለም ሲሉ ዛሬ ለሲኤንኤን የዜና ስርጭት ተናግረዋል። ነገር ግን ለኡክራይን እንዲሰጥ የተመደበውን 391 ሚሊዮን ዶላር እርዳታን በባይደንና በልጃቸው ሃንተር ላይ ምርመራ ከማካሄድ ጋር ተያይዞ መሆኑን ወይም አለመያያዙን አላወቁም ብለዋል። አድማጮች፣ የምሽቱ ዜናችን ሲላ ያበቃ።
እናጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 23 2012 ዓመተ ምህረት ልዩ ልዩ ቁም ነገር አዘል ቅንብሮቻችን ይዘን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ፣ ተረኛው አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም።
እውነት ከመንበርህ የለህማ ምነዋ መንግስተ ሰማይ የምህረትሽ ቀን ራቀ? ምነው ትንግርትሽ ረቀቀ? ምነው ኪዳንሽ ታጠፈ? ወዝሽ ወዘናሽ ነጠፈ? እንደ ዳጉሳ ድፍድፍ ላቦትሽ ተንጠፈጠፈ? አሳሪሽ ጠሎ አሰፈፈ? ምነው እርሾ ተሟጠጠ? ጎታው ጎተራው ታጠጠ? ረሃብ ላንቃው ፈጠጠ? ያደም ልጅ አጽሙ በጠጠ? ምነው ጭር አለቀየው? ሀሩር ነዲሩ በረታ? ኮርማው ጥማዱ ተረታ? ምን ነው ነበልባሉ አየለ? ማሳው ተንቀለቀለ? ነቀለ ሞፈር ሰቀለ? ተገድራ ደቀለ? ምን ነው ምድር ጨነገፈች? ዝላ ተርገፈገፈች? ካስማ እንደተደገፈች? ምን ነው ሳታብብ ረገፈች? ምን ነው ይናት ጡት ደረቀ? አራስ ልጅ ተሰረቀ? ምን ነው አንጀቱ ታለበ? በእውነቱ ተለበለበ? ኮሶስ ምግቡን ለበለ? ምን ነው ወላድ ተንሰለሰለ? ልሳነ ቃሉ ሰለለ? በቁሙ ከስሞ ከሰለ? አቤት የርግማን ቁርሾ! በንጣይ እርሾ መነሾ! ምን ነው ላይ ጸድቅ በቀለ? የሰው ልጅ ዋጋ ቀለለ? ትቢያ አፈር ተቀላቀለ? ሆድና ጀርባው ተጣብቆ፣ አንጀቱ በራብ ተሰብቆ፣ እንደፈረሰ ክራር ቅኝት፣ ሰርቅ እንዳነቀው ድብኝት፣ ወለሰ ስልቱ ስለቱ፣ ሰው ያ ሰው ጠንካራው ብርቱ፣ የጥንቱ የጠዋቱ የመሰረቱ፣ ውሳኔው ተርመጥምጦ፣ ተፈጥርቆ ተዳምጦ፣ ተሞዥርጎ ተሸምጥጦ፣ ምን ነው ጓሽቶ ሆመጠጠ፣ እንደ በሬ ጨው ሆረጠ፣ በአፍላው ተዘፍልፎ አረጠ። እንደ ሞክላ ጎዛ በችንጋር ተገድዶ፣ ይግባኝ እንዳይል ታግዶ፣ እንደ ወይራ ፍልቅ ተማግዶ፣ ምን ነው ኩኩ ብሎ ሳይነቃ፣ ምን ነው ሳይጠረቃ መከከ፣ በስሎ ሳይሰላ ደከከ፣ ተፈጥሮ ፊቱን ጨፍግጎ፣ እንደ ግራዋ ስር መርግጎ፣ ሁዳጁን እያነደደ፣ አቤት ባዩን እያሳደደ፣ እንደ ግራ ገመሬ በነፍር ጥፍሩ እየለቀመ፣ የረጨነውን እየቃመ፣ ጉልማችንን ሲያመት ነው ወረታችንን ሲያበት ነው እኮ ማንን ልንኮንን ነው? የመቅሰፍት ደመና ሰሮ ሽቅብ ጠቅሶ ሲያርመሰምስ፣ እንደ ወረግ ተደርምሶ እያንቃቃ እኛን ሲያምስ፣ ወገብ ከፍሎ ደረት ገምሶ አቅም ሲከላን አቅምሶ፣ እኮ እስከ መቼ እግዚትን እኮ እስከ መቼ ክራራይሶ፣ የቀን ጨለማ ሲወረን እህል ሸማኔው ደውሮ ተጆብ ይራፍ ይወረውረን አይከቱ ቁጣት ከቶ ቀሪ ወሬ ነገር የሚያሳጣል እኮ ምን በድለን ምን አጥፍተን ምን በወጣን
በባለቅ ነው ሙልጌታ ተስፋዬ ዛሬ በህይወት የለም እነት ከመንበርህ የለህማ በተሰኘችው የሳምንቱ አመት ግጥም የምሽቱን መጽሔት ጀምረናል። የከፋ የረሃብን ስሜት አጥንት ድረስ የሚዘልቀውን ስቃይ የሚስለው የሙልጌታ እነት ከመንበርህ የለህማ ለዛሬው አሳዛኝ ሰው ሰራሽ መከራም የደረሰውን ስቃይ የሚያሳይ የሚገጥም ይመስላልና በራዲዮ መጽሔት ያለወትሮ ረጅም የሆነውን ይህን ግጥም ዛሬ በመክንያት ይሁን ስንል በመጠኑ ቀንጨብ አድርገን ወስደናል። የባለቅኔው ምህላ በሚል ርዕስ በስንዱ አበበ ከታተመው የሙልጌታ ተስፋዬ የግጥም መድብል ያገኘናትን እነት ከመንበርህ የለህማ ገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወትን ያነበበልን አለማየሁ ገብረ ሕይወትን እናመሰግናለን። ሀዘንና ሰቆቃይ የተሰማበት የንጹሃን ደም በከንቱ የፈሰሰበትና የብረታን ግልትም የተስተዋለበት የሰሞኑ የኢትዮጵያ ክራሞት ብዙም ሙዚቃ የሚጋብዝ አይደለም እየየም ሲዳላ አይደለም ይባለው በመጥቁ ታዲያ በውቁ የሙዚቃ ቀማሪና መምህር ፕሮፌሰር አሸናፊ ከበደ ሳቸውን ዛሬ በህይወት የሉም የእረኛ ዋሽንት ግጥታችን እንጀምር ወደን ፕሮፌሰር አሸናፊ ከበደን የእረኛ ዋሽንት ነበር አድማጮች ሰማችሁት። የአዲስ አበባው መስኮት በከፈት ለምትጠባበቁ አድማጮቻችን ነው። አሁን የአዲስ አበባው መስኮት ተከፍቷል አድማጮች። ዛሬ ንጉሴ ታዲያ በሰሞንኛው ያገር ጉዳይ ዙሪያ ያተኮረ ቅንብር ነው ያደረሰን።
ሀገርን ያህል ታላቅ ሀገርን ያህል ነገር ፍርድ ይችላል ይባል አይቻለም። ህግ ሊናቅ አይቻለም ወይም ደግሞ ይችላል ይባል አይገባ። ህግ መከበር አለበት። ስርዓት መኖር አለበት። ህዝብ መጠበቅ አለበት። ህዝብ መከበር አለበት። ያለ ፍርድ መኖርማ እንስሳት አራዊት ዝም ብሎ ያለ ህግ እየኖሩ እየተበላሉ ነው የሚኖሩ። አራዊቶች እንስሳዎችን እየበሏቸው። ህግና ስርዓት ፍርድ ከሌለ ቅጣት ከሌለ ካሳ ከሌለ የበደለው የማይክስ የማይቀጣ ከሆነ የበደለው አመጠኛው የተበደለው ደግሞ የማይካስ ከሆነ ሁሉም እንደጉልበት ከሆነ ሀገሩ ይበላሻል።
አሉላ እንዴት ሰነበትክ? ዛሬ ለየት ያለ ነገር ይዤ ቀረብኩ ይመስለኛል። በሀገራችን በየለቱ በቪኦኤም እንደምንሰማው ስለ ህግ ብዙ ይነገራል፣ ብዙ ይወራል፣ ብዙ ይተረካል፣ ብዙ ይባላል። ህግ አልተከበረም፣ ህግ ተጣሰ፣ የህግ የበላይነት ይከበር ይባላል። ኢትዮጵያ ከ1687 አመት በላይ እድሜ ያላት በህግ ስትተዳደር። ለመሆኑ የኢትዮጵያ የመጀመሪያው ህገ መንግስት ምን ነበር? አንተም አድማጮቻችንም እንደምታስታውሱት ኢትዮጵያ እስከ 1923 ዓመተ ምህረት ድረስ የምትተዳደርበት ዘመናዊ ህገ መንግስት አልነበራትም። ትተዳደር የነበረው ዛሬ የ1687 ዓመት እድሜ ባለው ፍትሐ ነገስት የነገስታት ፍርድ በሚለው ህግ መሰረት ነበር። ይህ ህግ ደግሞ ዓለም አቀፍ እንደነበር ምሁራንና የቤተ ክርስቲያን ሊቃውንት ይናገራሉ። እናም ታዲያ ልክ የዛሬ 89 ዓመት ጥቅምት 23 ቀን 1923 ዓመተ ምህረት ዘመናዊ ህገ መንግስት ለኢትዮጵያ እንደሚሰጥ በይፋ ተበሰረ። በዚህም ታሪክ መነሻነት በመጠኑም ቢሆን ስለመጀመሪያው የፍትሐ ነገስት ህግ ልናወጋ ልንጫወት ልናወራ ፈለኩ። እንግዳዬ በዳግማዊ ምኒልክ መታሰቢያ የመምህራንና ቀሳውስት ማሰልጠኛ ተቋም የሐዲስ ኪዳን መምህርና ፍትሐ ነገስት አዋቂው መጋቤ ሐዲስ አባ ገብረ መድህን ገብረ ዮሐንስ ናቸው። አባ ገብረ መድህን
ፍትሐ ነገስት እንግዲህ ማለት ያው ፍትሐ ነገስት ማለት የነገስታት ፍርድ ማለት ነው ማለት ነው። እንግዲህ ይኸውም የተጻፈው በ318 ሊቃውንት በጉባኤ ንቅያ ነው የተጻፈው። የንቅያ ሊቃውንት አው የሰበሰባቸውም ያው ታላቁ ራስ መፍቀሬ እግዚአብሔር ቅዱስ ቆስጠንጢኖስ ነው የሰበሰባቸው ሊቃውንትን። ዓለም አቀፍ ሊቃውንት ሰብስቦ ህግ እንዲያወጡ እንዲጽፉለት ህዝቡን የሚመሩበት። እንግዲህ ህዝቡ በመንደነው እንመራው ነው በሐዲስ ኪዳን እየኖርን የኦሪት ስራ እየሰራን እና ስለዚህ ህግ የለም ስለዚህ ህግ አውጣች ጽፋች ጽፉ ያለ እና ሱም ወደ እግዚአብሔር አመለከቱ ይላል። እና እንግዲያስ ከብሉይ ሐዲስ አወጣታችሁ ጽፋችሁ ስጡት ቆስጠንጢኖስ እንደዚህ ካለ ህዝቡን የሚመራበት ህግ ካማረው ከብሉይ ሐዲስ ከአበው ሊቃውንት የተጻፈውን ስለ ህግ ስለ ስርዓት አው ህዝቡ ስለሚመራበት ህግና ስርዓት አወጣታችሁ ጽፋችሁ ስጡት ብሎ ጌታችን ኢየሱስ ክርስቶስ ነገራቸው አዘዛቸው ነው የሚለው።
አባ ገብረ መድህን ፍትሐ ነገስት አራት ክፍል እንዳለው ነው የገለጹልን። ግን እንደኛ ፍትሐ ብሔርና የወንጀል ህግ እንደሚባለው ክፍል ክፍል አለው ይሄ ነገር?
ፍትሐ ነገስት እንግዲህ ያው ነገስታት የሚፈርዱበት ፍርድ ነው። መንፈሳዊ ሁለት አይነት ነው፣ ሁለት ክፍል ነው። ፍትሐ ነገስት ሁለት ክፍል ነው። ፍትህ መንፈሳዊ፣ ፍትህ ስጋዊ ይባላል። መንፈሳዊ ፍርድና ስጋዊ ፍርድ ሁለቱንም አጠቃሎ የያዘ ነው። ዓለም አቀፍ ነው ፍትሐ ነገስት እና ከብሉይ ከሐዲስ ከሊቃውንት ከሰለስቱ ቤት በፊት ከነበሩ ሊቃውንት ሁሉ ሰብስበው አው 22 አንቀጽ መንፈሳዊ ፍትህ ፍትህ መንፈሳዊ 22 አንቀጽ ስጋዊ ፍትህ 29 አንቀጽ በአጠቃላይ 51 አንቀጽ ነው ፍትሐ ነገስት። 51 አንቀጽ ማለት አንዱ አንቀጽ እስከ 10 ምዕራፍ ያለው ነው። በጣም ትልልቅ ነው አንቀጹ ክፍል ማለት ነው።
ያንን በሚቀጥለው ጊዜ አባ ገብረ መድን ለዛሬ አመሰግናለሁ። በህግ ስትተዳደር የ1687 ዓመት እድሜ ያስቆጠረችው ኢትዮጵያ ዛሬ በምን ሁኔታ ላይ እንደምትገኝ በየለቱ የምናየው ነው። እንዴት ነው ነገሩ? ወዴትስ እየሄድን ነው ያሰኛል። የዛሬ 15 ቀን እንገናኝ።
ንጉሥ አክሊሉን ላመስግንና አድማጮች አሁን ወደ ተከታዩ ልሻገር። የሲኒማ ዓለም ድምጽ ነው።
እስራኤል ተቀምጣ የኔን ህይወት እመራለሁ ብላ መታሰብ ከሆነ ተሳስተሽ
አና ይኮነች ነው ደረጃ ዘገረችው
እንኳንከሽ ከናቱ ወዱቱ መልሶ ናቱ ምነት
አንተ
በሰገደሽ
እና ለዚህ ገብየ ለሀገሬ ልትካሉ የታነቀም ይጋፈጠው
ህይወታችን እዚህ ሲኦል ነው። ነገር ግን ይሄን ገሃነም የግድ ማሸነፍ ይኖርብናል አይደል? ልብ በል። ፊቶቴ ተከፋ። በእኔ አልተማመን?
አርባ የልንሳፈር ነው።
ኤሊስ እኛ ከሄድን በኋላ ይኸው ዞር ብለን እንደማታስተውቅም
ይሄ በቃ በሚጠሻ ሁሉን ነው።
እናንተ በራሳችሁ ተነሳሽነት ሀገራችሁን ለመጠበቅ የግድ መለመን ነበረባችሁ።
እኔም ባንቺ ግን እንዲህ ነበርኩ። በፍቅር ላይ የምጨምረው ነገር የለም።
ይህ ቦታ ገነት እንጂ ሲኦል አይደለም።
በእንግሊዝኛ የትርጉም ንባብ ጭምር የሚታየው ፊግ ትሪ የኢትዮጵያዊቱ እስራኤላዊት ዲሬክተር አለምወርቅ ዴቪድሰን በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። አለምወርቅ የራሷ ታሪክ አካል የሆነውና ከፍተኛ ተወዳጅነት ያተረፈላት ይህ ፊልሟ የሶስት ፊልም ፌስቲቫሎችም አሸናፊ ሆኗል። በዩናይትድ ስቴትስ ከፍተኛ እውቅና የተሰጠው የሲኒማና የቴሌቪዥን ገምጋሚ ድርጅት ፊግ ትሪ ውብ ግሩም የፍቅር ታሪክና አስደማሚ ታሪክ የሚተርክ ድንቅ ሲኒማ ነው ይለዋል። ከዲሬክተሯ አለምወርቅ ዴቪድሰን ጋር በፊልም ስራዋ ዙሪያ እናወጋለን። አሁን ተወዳጁን የማይሆይ ጽጌ ማርያም ገብሩን ሆምለስ ዋንደረር ነበር የሰማ ነው። አድማጮች ሌላም የምንተዋወቀው የጥበብ ሥራ እናም የጥበብ ሰው አለን። እዚሁ ዋሽንግተን ዲሲ ውስጥ በታዋቂው የሼክስፒር ቲያትር በመታየት ላይ ያለ ቲያትር ነው። ኤቭሪባዲ የቲያትሩ ርዕስ ነው። ታዲያስ ኤቭሪባዲን መተዋወቃችን ለምን ትሉኝ ይሆናል። በቲያትሩ ፈጣሪን ተመስሎ ዋናውን ገጸ ባህሪ የሚጫወተው ከኢትዮጵያውያን ቤተሰቦቹ የሚወለደው አሜሪካዊው ወጣት ተዋናይ ዮናታን ገበየሁ ነው ምክንያታችን። በዚህም ላይ ቅንብር ይዘን እንቀርባለን። አድማጮች አሁን ኢትዮክራሲ በድጋሚ ሊሰሙ ከተመረጡ ቅንብሮች ውስጥ አንዱ ነው። ኢትዮክራሲ አዲስ የፖለቲካ ዘይቤ በእኔ አስተያየት ምክንያቱ ዝነኛው ምሁር ፒተር ድረከር የነገሩን ነው። ማኔጅመንት ዋናው የቀረው ነገር ሁሉም የእርሱ ውጤት ነው ጻፊው እንደረደራሉ። በዚህም መሰረት ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። የሥራ አመራር ሙያ አማካሪው አቶ አባተ ካሳ ናቸው በመጀመሪያው ክፍል ውይይታችን ወቅት ይህን ያሉን። አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቀውን ጽሑፋቸውን ተወያዩበት በሚል ካቀረቡበት በአገር ጉዳይ ላይ ያተኮረ ወጋችን የተወሰደ ነው። በዓለም ዙሪያ በስፋት የሚታወቀውን የፖለቲካ ስርዓት ከሀገር በቀል ፍልስፍና ጋር በማዋሃድ ኢትዮጵያዊ የምጣኔ ሀብት ስርዓት እንገንባ፣ ይህም ለዛሬቱ ኢትዮጵያ በእጅጉ የሚበጅ ይሆናል ይላሉ አቶ አባተ። የኢትዮክራሲን ምንነት ሲያስረዱ ለዛሬም በመጠኑ ቀንጨብ አድርገን ደግመን ልንሰማው ወደናል።
አቶ አባተ ከሀገራቸው ውጪ የተወለዱ የአዲስ ትውልድ መጀመሪያን በለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይትድ ስቴትስ እንደኖረ ሰው የገዛ ልጆቹን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ብዙ መቶ ዓመታት ወደ ኋላ የሚወስደንን ጽንሰ ሐሳብ ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል ሌላ ቦታ?
ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነጻነት ይኖርን ነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ ማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን። እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረብኩት።
የሐኪም ማዘዣ አይደለም
አይደለም። እና በዚህ መነሻ አድርገው እንዲያዳብሩ በጎደለ ብዙ መጻፍ የሚቻልበት አርዕስት ነው።
ያስማማል። ምናልባትም እርሶ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ከፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሐሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል፣ የትኛው ይጣላል? እንዴት ተደርጎስ አገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሐሳብ ያሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው።
አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቆነዋለን? ለምንድን ነው እንደራሳችን ማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳደረገ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር ማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበር ኤክሳይትድ የምሆነው። ኢትዮጵያዊ ያገኘው ብዬ እንዴ የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ህዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ጌጥ ነው። ያደግኩት ሀረር ነው። የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ሊገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፌያለሁኝ በሰፊው። እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ! ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ የመሻሻልን ጽንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላል ተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽንፎም ይቃኝታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከመናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ ያን መጠቀም የለተ ተለት ህይወታችንን አቀለልን ይሆናል። ያስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ይሃል ስር የሰደደ የቆየ አሰራር ልማድም አለ። ያም መሻሻል ያለባቸው ቦታዎች ተነክሰው እንዲለወጡ እርሷን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም እስኪ ደግሞ አልሰራም ብለን እንድንጠይቅ ማሰብ ይፈልጋል። አንዳንድ ምሳሌዎችን እናነሳለን። በዚህ በኩል የሚሉት ካለ
እኔ መጽሐፍ ጽፌያለሁኝ የፋይዳ ትንታኔ ነው የመጽሐፉ ስም ህንደሳ እና የፋይዳ ትንታኔ በእንግሊዝኛ ቫልዩ አናሊሲስ እና ቫልዩ ኢንጂነሪንግ ሁለቱም ታትመው ቀርበዋል ገበያ 4 አመት ነው 3 አመት እዛ ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ የሥራ ዘዴ እንዴት እንደሚለወጥ አሁን የኛቱ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ ስለባ ኢትዮጵያ አየር መንገድ ራሱ የ8 አመት ልጅ ነበር ያኔ የነበረን DC-3 እና C-47 ነበር ቀስ ብለን DC-6B ውስጥ ገባን ቀስ ብለን CD-40 ኮንቬየር አውሮፕላን ገዛን ከዛ በኋላ ነው ጄት የገባ ነው አስተውሳለሁ የኢትዮጵያ አየር መንገድ መሪ ቪካራል ይባላል YMCA ሄዶ ንግግር ሲሰጥ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣና ወደ ጄት ኤጅ ካልሆን ከአለም ገበያ እንወጣለን ባጭር ጊዜ ውስጥ ብሎ የጄት አውሮፕላን እንድንገዛ ካምፔን ያደርግ ነው። ለውጥ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሰስፉል ሆኖ
በአለም
በአለም ተወዳዳሪነት በመቅረብ ነው። ኮምፒቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር 1 የሚል ምልክት ጽፈን ፎቶግራፉላችን የተነሳ ነው አስተውሳለሁ። ምክንያቱም በዛ ጊዜ አንድ አውሮፕላን ቃስ ይበላሽ ውጭ ሀገር ነበር የምንለው። በኋላ ራሳችን ይሄንን መስራት ጀመር። ግርማ ጃይኖ አንድ ትልቅ ምኞት አላማ ነበራቸው። ይሄው ምንድነው ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር እንድንረከብ ይፈልጉ ነበርና ኢትዮጵያኒዜሽን ፕሮግራም ነበር።
ኢትዮጵያዊ የማድረግ
እውቀት የሚባል ነገር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው።
አቶ አባተ ይሄ ምናልባትም ሌሎች መሰል ጥያቄዎችን በመናባችን እንድናሰላስል እንድናስብ ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው ብዙዎች ያነሱታል ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የህዝብ ቁጥር የተለያየና ኖር ውስጥ ከብዙ መቶ አመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ ሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር ከሰዎች ነጻነት አስተሳሰብ ጋር ከምርታማነት ማደግ ጋር ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ በመሻትና አዲስ ሐሳብን በመፈለግ ብቻም መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሆን በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት?
መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ ዲሞክራሲ ሊመጣ እድሉ ይሄ ነው። ተወዳዳሪ መሪዎች ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ድርግ ሃይጃክ ያደረገው ለውጡ
የተማሪውን እንቅስቃሴ።
አዎ ቫኩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን ያዘ እና መሪም ደሞ ሊፈልቅ የሚችለው ያ የውድድር ድሩ ስነ ስርዓት የመንግስት ስነ ስርዓት እሱ ራሱ እዚህ ወጻፍኩት አርቲክል ውስጥም ስለዚህ ኦክሰን ፕላዊንግ ሞፈንበር እርሻ ያንን አምቢሽን ከዛ ለመውጣት እንጂ አሁን ለምሳሌ አንድ ሙዚየም ብትሄድ አለ እዚያ ዋሽንግተን ዲሲ አንድ ሙዚየም አለ። እኔ ብዙ ፎቶግራፎች አንስቻለሁ እንዴት አርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቨስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኚህን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አርገው የግብርናን ድሮ 30 እና 40% ገበሬ በነበረበት ሀገር ዛሬ አሜሪካ 3% ማክሲመም 5% ኦፍ ዘ ፖፑሌሽን ነው በግብርና አሜሪካንንም አብልተው ለሌላም የሚተርፉ ያ ፕሮዳክቲቪቲ ያ ኤፊሽንሲ ያ ኤፌክቲቭነስ የመጣው በእውቀት ነው በትምህርት ነው ስለዚህ ይሄንን አሁን የተጀመረውን ከጎሳ ፖለቲካና ከያገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው ያንን ሁሉ ድልድል ውድድር በጣም ጠቃሚ ነው ውድድር ሁለት ነገሮች ያፈራል ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል አሁን ብዙ ቦታ ብክነት ነው ያለው ይሄን የፋይዳ ትንታኔ መጻፊያን ብታይ አንድ 14 ዝርዝር ብክነቶች አሉ እና ያንን ለማድረግ እውቀት ኦፕሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልህቀት በሱ ለማስተማር በበኩሌ እንዳውም ለዶክተር አብይ ልኬ ነበር 100 ሰው መጥቼ በነጻ ላስተምር ብዬ መጻፊያንም ልኬ ነበር ይድረሰው አይድረሰውም አላውቅም ተጠብቃለሁ
እንደሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋተና ያግራዋል እንደሱ አይነቱን ድጋፍ ደግሞ የሚቀበሉበትን ሁኔታ እንሰማይሆናል አቶ አባተ ኢትዮክራሲ በሚል አዲስ ጽንሰ ሐሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዘኛም አቅርበው ይሄ ትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሐሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው እንደምንወያይ ተስፋ አድርጋለሁ ለአሁኑ ግን አመሰግናለሁ እግዚአብሔር ይስጥልኝ
እድሉንም ስለሰጣችሁኝ አቶ አሉላ ቪኦኤን በጣም አመሰግናለሁ እግዚአብሔር ይስጥልኝ
የውቁን የሙዚቃ ሰው የኢትዮ ጃዝን ፈጣሪ የሙላቱ አስታጥቄን የከርሞ ሰው የካሊፎርኒያዎቹ ታዳጊዎች የጃዝ ሙዚቃ ተጫዋቾች ናቸው የተጫወቱልን ማህበራዊ ስራ ፈጣሪነት እንግዳችን አቶ ክብረት አበበ ናቸው የአዲስ አበባው ጠብታ አምቡላንስ መስራችና ባለቤት ባለፈው የነሐሴ ወር ወዲህ ወደ ስቱዲያችን ብቅ ባሉበት ወቅት ካደረግነው ሰፊ ውይይት የተወሰደ ምጥን ምልልስ ነው። ለዛሬ ቀደም ብዬ እንደጠቆምኩት በድጋሚ ሊሰሙ ከተመረጡ ቅንብሮች አንዱ ያደረግነው እስኪ ወደ የቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች፣ የስልኮች፣ የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማ ማናንድ ያስቸግራል። አንድ መንተኛን ካለበት ቦታ አንስቶ ወደሚፈልግበት ከቤት ውስጥም ለማውጣት በሐሳቤ መሃል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀየረው ሊሆን ይችላል የረጅም ጊዜ ስለሆነ ከአገር ከወጣው። ነገር ግን እንዴት ነው በተጨባጭ ቀናችሁ ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ ራሱ ስራው የሚደቅ ነው ፈተና። በትክክል ያና ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል? ያንድ ቀን ውሏችሁ እስኪ ነው በጨረፍታ ያሳይ።
ወለተ ለመናገር ቀደም ያልኩ ነገር ነው። አሁንም እሱን ስናስብ ወደ መቆም ነው የምንሄደው። ወለተ ለመናገርና መቆም መልስ አይደለም። ስለዚህ ሁሉ ጊዜ ችግሮች አሉ። ችግሮችን ለማስተማማ መቆም አንዴ ተፈጥራናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈታዋለን ብለን መናገር አለብን። ስለዚህ እኛ አሁን ሾርት ኮድ ነበር ወይ ደግሞ አጭር ቁጥር አለን 8035 የሚባል
ሰዎች በቀጥታ የሚደውሉበት ነው።
በቀጥታ ይደውሉበታል። ስለዚህ ከተቸገረ ሰው ሆስፒታልም ከቤቱም ይሄን ቁጥር ደግሞ ፕሮሞት ለማድረግ ሰዎች ሁሉ እንዲያውቁት ለማድረግ እንሞክራለን። አገሩ ግን እንዲ መስራት አለበት ብለን አናምን። ይሄ 911 እንደሚባለው መንግስት ማኔጅ የሚያደርገው ወደፊት ትልቅ ኢትዮጵያ ሙሉ ሲንክሮናይዝ ያደረገ ቁጥር ይኖራል። እሱን ነው ከመንግስት ጋር አብረን እንሰራ። አሁን ላለው ሁኔታ ግን 8035 ይደወለልናል። በተደወለልን መሰረት ጂፒኤስ አለው አምቡላንሱ
ቦታ ያመላክታል።
በዛ መሰረት እንሄዳለን። ጂፒኤስም ባይኖር የኛ አኗኗር ደግሞ መንገድም ትጠይቃለህ ወይ ደግሞ የሚታወቅ መንገድ ለምሳሌ ፈረንሳይ ለጋሲዮን ብንጠራ ኤምባሲው በር ላይ ብንል እንደምታውቀው የኛ አኗኗር የአሜሪካ አኗኗር አይደለም። የኛ አኗኗር አንድ ሰው ሲታመም አምስት ሰው ሊጠይቀው ሊመጣ ይችላል፣ ሊረዳው ሊፈልግ ይችላል። ወጣቶች አሉ። ስለዚህ የቱ ጋር ያላችሁ ሁሉ ፈረንሳይ ኤምባሲ እስቲ አንድ ሰው ፈረንሳይ ኤምባሲ ጠብቀኝ ብንል በሩ ላይ አንድ ሰው ይጠብቃል።
ይፈልጥም ይሄዱ ደራውታ።
ስለዚህ በግራ በቀኝ የሚለው ነገር ለመወጣት ቶሎም ለመድረስ ያን ሰው በአምቡላንስ ላይ አድርገን ወደ ቦታ እንሄዳለን። እና ሁሉም የራሱ የሆነ ሎካል ሶሉሽን እዛው
ያካባቢ
አሁን አሜሪካን ሀገር መጣ ተዛረፈ ተይዳ የታመመ ሰው ብቻ ነው ሊገጥም የሚችለው። ግን መድረስ ችግር የለም ቁጥሩን እስካወቀው ድረስ። እዛ ደግሞ የዚህ አክሰስ አለ። ስለዚህ ችግሮች የሉም አይደሉም። አሁን መንገድ ላይ መንዳት እስካለ መቻል ነው እንጂ አንደኛ ድሮ ሚዲያሉ ትራፊክ ፖሊሶቻችን ለምን ባዶ ሆነ ትጮሃል? ባዶ ነው ምንም የለም ለምን ትጮሃል?
ወደ ምንተኛ ለመድረስ ባዶ መሆን አለበት።
እኛ ግን ባዶስ እንደሆነ ነው ምንጮህ። ይሄ ደግሞ ቀጣት ወረቀት ሁሉ እንቀበልልበት። ይሄንን በምን ነው የምትፈታው? ትራፊክ ፖሊሶችን በማስተማር። ስለዚህ ከሌሎች ጋር ኮርዲኔት አድርገን አዲስ አበባ ውስጥ ከ2000 ትራፊክ ፖሊሶች በላይ ያስተምረናል። ኢትዮጵያ ውስጥ ያልዞርንበት ቦታ የለም። በካናዳ ኤምባሲ በተደረገልን ድጎማ መሰረት ለኔ የምፈልገው ምንድነው? ችግሮች ሲመጡ ችግሮችን ለመፍታት ልብ ያስፈልጋል፣ ኮሚትመንት ያስፈልጋል። ለምሳሌ አሁን ሪሰንትሊ ደግሞ ሞተር ሳይክል
ምንድነው የምታረጉት? እንዴት ነው እንተኛ
የሚያደርጋው? ምንድነው እኔ ስራ ፈጣሪ ነኝ። አጠገብም ያሉ ሰዎች ስራ ፈጣሪዎች ናቸው፣ ክፍተት ነው ያሉ። ስለዚህ ሁልጊዜ አንዱ መሯችን ኢኖቬሽን ኤንተርፕረነርሺፕ ነው። የገጠመን ችግር ላይ ከመቆዘብ ችግሩ ላይ መስራትና ሶሉሽን ለመፍጠር መሞከር። ስለዚህ ሞተር ሳይክል ሁለት ፓራሜዲኮችን ይዞ ለምሳሌ አደጋ ቦታ ቢደርስ ያ ሞተር ሳይክል ደግሞ ህይወትን የሚያድኑ መሳሪያዎች ካሉ ኢምፖርታንቱ የተማረው ሰውና የያዘው መሳሪያ። መኪናም ቢሆን እኮ አምቡላንስ ተብሎ እየጮኸ የሚሄደው ኮስቱ ባዶ ከሆነ መኪናን እንጂ አምቡላንስ አይደል። ስለዚህ እነዚህ ሰዎች ቀድሞ ተሽሎክልኮ ደርሰው ህይወቱን ሴፍ ያደርጉ፣ ትንፋሽ ከሌለ ትንፋሽ ይሰጡ፣ እየደማ ከሆነ ደሙን ቢያቆሙ፣ ራሱን ስቶ ከሆነ ራሱን በመሳቻ ፖዚሽን ቢያስተኙ ቀጥሎ አምቡላንሱ ይመጣል።
ከዛ የሚቀጥለው ስራ ግማሹ ተቀርፏል።
አዎ። ስለዚህ አሁን ከሶስት ወደ 20 አምቡላንሶች አድርገናል። እንዳልኩ ችግሮች የምንፈታበት ኢንተርፕረነርሺፕ ነው። የገጠመን ችግር በፊት ነርሶችን ስልጣና እየሰጠን አምቡላንሱስ ማረግ ሹፌር ከታክሲ ሹፌር እናረጋለን። ከዛ በኋላ ደግሞ ነርስ ለብቻውን ቀጥራለን እሱም በድንገተኛነትም። ስለዚህ ችግር ነው ማለት ዓለም እንዴት ነው እየሰራ ያለው? በጣም ብዙ አገር እጂ አየው ፓራሜዲክ ሆኖ አምቡላንስ ማይነዳ ፓራሜዲክ የለም።
ሁለቱንም ሙያ ይማራሉ።
ስለዚህ ይሄ ለሌሎች አገር ሰዎች ሙያ ነው። ስለዚህ እኛ ጋር ብንመጣ ለነርሱ ነርሶ ነው። እንደገና ሌላ እድል ከመትሰጥ ሌሎች ወጣቶችን ስራ ያጡ ወጣቶችን በዚህ ብታስተምር የተሻለ ልታረክ ትችላለህ። ስለዚህ ባለፈው ለሁለት አመት ይሃል ሞተር ሳይክል የሚነዱ አምቡላንስ የሚነዱና ድንገተኛ ህክምና አገልግሎት ከመሰረታዊነቱም አልፎ በትክክለኛ ስታንዳርድ እዚህ አሜሪካን ሀገር ዌቨር ስቴት ዩኒቨርሲቲ ከሚባል ዩኒቨርሲቲ ጋራ በመተባበር እኔ ደግሞ ማህበራዊ ስራ ፈጣሪ ነኝ እንዳልኩ ብዙ ጊዜም ግድ የሚለኝ መክፈል የማይችሉ ሰዎች ነው እኔ ኢንተረስት። አሁን እዚህ ወጣቶች ቢሆኑ አሜሪካን ሀገር መማር ከፈለጉ ስቱደንት ሎን አላቸው። እዛ ግን እሱ የለም። ስለዚህ በአንድ ወቅት እነዚህ ሰዎች ሳፖርት ቢያደርጉ ቢዝነስ ሞዴል ነው የምንሰራው። ቀድሞ የተመረቁት ደግሞ ቀድሞ ለሚቀጥለው ባች መክፈል ቢችሉ ኢኒሻል ገንዘቡን ካገኘ በኋላ ሲስተሙ ማስኬት ትችላለህ ቢዝነስ ሞዴሉ ሰርተ በሚል የመጀመሪያውን ባች አስመረቀን። አሁን ወደዚህ ከመምጣታችን በፊት እነዚህ 14 ፓራሜዲኮች ለሁለት አመት አስተምረን እንደገና ጠብታ አምቡላንስ ውስጥ ቀጥረን ስራ ጀምረው ነው የመጣነውና ይሄ ችግር ስታይ ችግር ውስጥ ያለው እድል ነው ሊያስፈነድቅ የሚገባው። ችግሩን ይዘግምት ቆዝም ለአንተ ማይጠቅመም ለሀገር ማይጠቅመም
ነገርም ፍልስፍና ነው። ፈተናን ወደ እድል መቀየር እንደ ኢትዮጵያ ከእድል ይልቅ ፈተና በበዛበት ሀገር ያንኑ ያህል እድሎች ይከፈታሉ የሚል ይመስላል። ግሩም አስተሳሰብ ነው። ምናልባት ከቀረን ጊዜ አንጻር በቀጥታ ወደ ቀድሞ ሙያው ሊሄድ አዲስ በመሆኑም የምትሰሩትም ስራ ፈተናዎችም ዘዘሮቹ ብዙ ጥያቄዎች እንድናነሳ ይጋብዛሉ። የማደንዘዣ ሕክምና ብለውታል ቀደም አንስቴጃ እንዳሉት የሚገልጸው አይመስለኝም። ማደንዘዝን ቶሎ ፈጠን ብለን የምናስበው ከምትሃትም ጋር ልናገናኘው እንፈልጋለን። መደንዘዙ ለሕክምናው መቀበል የሚያስችለውን ሁኔታ ለመፍጠር ስቃይን ለመቀነስ መሆኑን ነው ቶሎ የሚመጣልን። ነገር ግን ሌሎች ስራዎች አሏቸው። ቀዶ ሕክምና በሚሰጥበት መኝታ ላይ ያለን ህመምተኛ ይሁን ውጪ ፈጥኖ እርዳታ በሚፈልግበት ቦታ የአየር ቧንቧውን መክፈቱ እስኪ ይንገሩን። የቀድሞ ሙያውን ዛሬም የሚሰሩበት ይመስለኛል።
አዎ፣ የማደንዘዣ ሕክምና እኔ መቼስ በጣም ወድጄ ነው የተማርኩት። በዚህ አጋጣሚ ይህን ትምህርት በጣም እንደወደው ያደረጉኝ አቶ ከሰተ ተወልደ ብርሃን የሚባሉ የማደንዘዣ አስተማሪ ናቸው።
የሕክምና
ትምህርት ቤቱ መስራች እና ብዙ አመት ብዙ አንስቴቶችን ያስተማሩ በኋላ በኤርትራና በኢትዮጵያ ኮንፍሊክት ከኢትዮጵያ የወጡ በዚህ አመት አንዱ ልሄ እሱ ነበር እና ከአስመራ መጥተው በጤና ጥበቃ ሚኒስትር ፊት እና በአንስቴዚያ ማህበር በአንስቴቶች ፊት በእኛ አኑዋል ሳይንቲፊክ ኮንፈረንስ አጅን ውስጥ እሳቸውን አስጠርቼ እንዲሸለሙ ያደረኳቸው ሰው ናቸው። ምክንያቱም አለሞራል ትምህርት ምንም አይሰራም። ትምህርት ስትማር እንድትወደው ካልወደድከው በተለይ ሄልዝ ከሆነ በጣም አስቸጋሪ ነው እና አንስቴዚያን በጣም ወድጄው የተማርኩት በጣም ወድጄው የሰራሁት ስራ ነው። ምንም የማይቆጨኝ ስራ ነው እና ማደንዘዣ ማለት ሰመመን ማለት በጣም ከባድ ነው። ወደፊት እንግዲህ ማህበሩ በጣም አጥብቆ ሰርቶ ትክክለኛው ነው ያመጣልና ሰው ሁሉ የሚያውቀው ምንድነው ማደንዘዣ ስባል ማደንዘዝ ብቻና ጀነራል አንስቴዚያ የምንለውን ብቻ ነው የሚያውቀው።
አካል በሙሉ የሚዝልበት ህመም ስቃይ ስሜት የማይሰማ
አው ነው የሚያውቀው። ግን ማደንዘዣ ዘንድ በጣም ብዙ ነው። ለምሳሌ የሰዎች ሲወልዱ አሁን ጀነራል አንስቴዚያ ወይ ደግሞ ይሄ አሁን የምንልን መስጠት አያስፈልግም። በቀላሉ ከበታች ያሉት ነርቮች ብሎክ አርጎ እናት ምንም አይነት ስቃይ ሳይሰማ የልጇን ማልቀስ ሁሉ እየሰማች ምንገላገልበት ሲስተም አለ። የማደንዘዣ ህክምና ሰዎች በኦፕሬሽን ቲያትር ውስጥ በፍጹም ህመም እንዳይሰማቸው ማድረግ
የህመም ስቃይም ስሜት መቀነስ ነው።
አዎ፣ የሌሎችን ትንፋሽ ወስዶ ራስ መተንፈስ ማለት ቀዶ ጠጋኝ ሐኪሙ እንግዲህ ትልቁ ድርሻ ደግሞ የቀዶ ጠጋኝ ሐኪሙ በትክክል ሊሰራ የሚችለው እኛ በትክክል አንስቴዚያውን መስጠት አንችልም። ስለዚህ እሱን ደግሞ ምናመቻችበት በሽተኛው ራሱን ህመሙ እንዳይሰማው የቀዶ ጠጋኝ ሐኪሙ በትክክል እንዲሰራ ጡንቻዎች ሁሉ እንዲላሉ እንግዲህ ምን ተነፈሰው ጡንቻ ስትሮንግ ሲሆን ለዚህ ነው ምን መታየው የአየር መቀባበል በአትሞስፌሪክ ኤርና በሳምባ መካከል የሆነ የሚሄደው ካልሆነ ግን አንስቴዚያ ላይ ነው ሰው ያለው ማለት ነው። የተቀበልከው ሰው ደግሞ እኔ ተነፍስላለሁ ወይ ደግሞ አንተ መተንፈስ ደግሞ ማትችል ከሆነ እዚህ ውስጥ ብዙ ቴክኒካል ነገሮች አሉ፣ ትልቅ ችግር ሊከሰት ይችላል። ማደንዘዣ ህክምና አሁን ውሳኔ የምታደርግበት ህክምና ዘርፍ ከጀመርክ በኋላ አንብበህ መተህ ይሄን በዚህ አስተካክለዋለሁ ማለት። ስለዚህ የራሱ የሆነ ባህሪዎች አሉት እና ብለው ይሄን ጥያቄ ከበር ማረገው ብዙ አይነት የማደንዘዣ አይነትና ትልቅ ሳይንስ እንደሆነ አድማጮች ቢረዱ በጣም ደስ ይለኛል።
የሚያግባባ ይመስለኛል። በርካታ ሐሳቦች ሊሸራሸሩ የሚጋብዙ በርከትም ያሉ ጉዳዮች ናቸው የነካካ ናቸው።
አንድ ነገር መጀመር አለብኝ ይሉና በጣም ይቅርታ፣ የዓለም የማህበራዊ ስራ ፈጣሪዎች ፎረም ታስተናግዳለች አሁን ኦክቶበር ላይ በፈረንጅ አቆጣጠር ከኦክቶበር 23 እስከ 25 ድረስ። ይሄ ማለት ትልቅ ፎረም ነው። ባላደጉ አገሮች ይሄ ፎረም ሲደረግ የመጀመሪያው ነው። በጣም ደስ ብሎን ይሄን ፎረም ለማድረግ ከጋሮቻችን ጋራ ትልቅ ዝግጅት ላይ ነን። ውጭ ሀገርም በተለይ አሜሪካ ነገር ብዙ ሰዎች አግኝቻለሁ፣ ጥሩ ጥሩ ሀሳብ አላቸው። ይሄንን ማህበራዊ ችግር ባለባት ሀገር ላይ እንደዚህ አይነት የሚያስቡ ሰዎችን በጣም አደፋፍራቸዋለሁ ያንን ትልቅ ኮንፈረንስ ኢትዮጵያ ውስጥ መጥተው አቴንድ እንዲያደርጉ።
መልካም። ቀደም ብለው ያሉት ማደንዘዣ ህክምና ትንፋሽ ተቀብሎ ትንፋሽ መስጠትን ያህል ራስን በዛ ስራ ውስጥ መግባትን ይመለከታል። ይህን የስራ ፈጣሪነት አስተሳሰብ ምናልባትም በሌሎች ፕሮግራሞች መለስ ብለን እንቃኘዋለን። አቶ ክብረት አበበ የጠብታ መስራችና ባለቤት እንዲሁም ማህበራዊ ስራ ፈጣሪዎች ማህበር ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም እግዚአብሔር ይስጥልኝ።
አድማጮቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ይልቁንም በወቅታዊ የኢትዮጵያ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ለራዲዮ መጽሔት ብላችሁ እንድትሳተፉ እንድትልኩልን እንጋብዛለን። ለምሽቱ ያለውን ግን በዚሁ ልንቋጭ ነው። አሁን ይቀርል አሁን አድማጮች ዛሬውን በዚሁ ማጠናቀቃችን ነው። ለደህና አደሩ ስንብት ታዲያ ከማጠቃለያ ዜናውን በኋላ መልሳለሁ። አሁን ከእውቁ የረቂቅ ሙዚቃ ተጫዋችና አቀናባሪ ግርማ ይፍራሻዋ ጋር ልተዋችሁ።
አድማጮች አሁን የዜና ማጠቃለያ እንነበባል። ሰሞኑን በኦሮሚያ ባህርና በድሬዳዋ በተከሰቱ ግጭቶች 86 ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ንግግር አድርገዋል። ፕሬዚደንት ዶናልድ ትራምፕ ዩክሬን በቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንድታካሄድ መጠየቃቸው ሊያስከስሳቸው አይችልም ሲል የዋይት ሃውስ ቤተ መንግስት ተከላከለ። በይሩት ዛሬ በብዙ ሺህ የሚቆጠሩ ሰዎች ለሊባኖስ ፕሬዝደንት ያላቸውን ድጋፍ ለመግለጽ ተሰልፈዋል። የድጋፍ ሰልፍ የተካሄደው በሰሜን ምስራቅ በይሩት በሚገኘው የሚሸሎን ፕሬዝዳንታዊ ቤተ መንግስት አጠገብ ነው። በኢራቅ መዲና ባግዳድ የሚካሄደው መንግስትን የሚቃወም ሰልፍ ዛሬ ዋና ዋና መንገዶችን መዝጋቱ ተዘግቧል። ዛሬ ባግዳድና በሌሎች የኢራቅ ከተሞች ያሉት ትምህርት ቤቶች እንዲሁም የመንግስት መስሪያ ቤቶች ተዘግተው ውለዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንሳ ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር የራዲዮ መጽሔት አዘጋጅና አቅራቢ